Sí, que estaba que no la sonda matará yo, no la yo, la sonda no pasa, cuando no me pasa, cuando puedo darle hoy, daré, hay ahora, pues tengo ahora, la sesión hay que hacer, o que no puedo darle, y yo te puedo hacer, y te le compran su programa, no, daré, te cata, podrás tener mi hono, ሰባ 82 ነው። ዛሬ በቃል የሚያገለግለን ወንድማችን ዶክተር ጌታሁን ነው። ፕሮግራሙን የምመራው ትዝታ ነኝ። ከእግዚአብሔር ቃል አንብበን ይህን ጀምራለን። እዚህ ማለዳ ላነበው የወደድኩት ጥቅስ ሮሜ ምዕራፍ 12 ከቁጥር 1 እስከ 2 ያለውን ነው። ሮሜ ምዕራፍ 12 ከአንድ እስከ 2 ያለውን ነው። እንዲህ ይላል። እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጥ እንጂ ይህንን ዓለም አትምሰሉ። አሜን። እንጸልይ። በምሕረትህ በቸርነትህ ባለጸጋ ይሁን አባባ በእንድንጠራ የልጅነትን ማዕረግ የልጅነትን ስልጣን የልጅነትን ጥበብ የልጅነትን እውቀት በልጅ በክርስቶስ ኢየሱስ ስለሰጠህን ጌታ አድርገን እናመሰግናለን። ምሕረት በስቶልን፣ ጸጋ በስቶልን፣ ቸርነት በስቶልን፣ በጎነት በስቶልን በህይወት በያዋን ምድር ላይ ያለን ክብር ሁሉ ላሴ ከአንተ የተነሳ ነው። ትልቁን ጨለማ በሰላም በህይወት በጤና ማደር ችለን ይህን ማለዳ ይህን ጊዜ ይህን ሰዓት በፊት መቅረብ የቻልነው እጅግ አድርገን ሰጥ ይህንን ጊዜ ይህንን እድል ይህን ማለዳ ይህን ቀን ያላዩ በምድር ዙሪያ ያሉ እጅግ ብዙ ነው። እኛ ደግሞ ከእነርሱ የተለየን ሰዎች ነን ሳይሆን ምሕረት ስለበዛልን ነው። ጥበቃ ስለበዛልን ነው። ቸርነት ስለበዛልን ነው። ይቅርታ በላያችን ስለበዛችልን ነው። አድርገን እናመሰግናለን። ክብር ሁሉ በሰማይ በምድር በዙፋንህ ለአንተ ብቻ ይሁንልን። አቤቱ የሰማይ አምላክ ሆይ አሁንም ደግሞ በዚህ ማለዳ ልታስተምረን ልትገስጸን ወደ አንተ ልታቀርበን ልታስተካክለን እየተዘጋጀው ቃል አለ። የኔ አመፅ የቤቴር መሸለፈት የወገኖቼ በደል እንዳይፈለፍል ለልባችን ለእያንዳንዳችን ትናገረን ማጸናለን። መንፈስ ቅዱስ ሆይ ሁል ጊዜም ዝግጁ ነህ። የተዘጋጀ ልብ ለእያንዳንዳችን፣ የሚያስተውል ልብ ለእያንዳንዳችን፣ የምንኖርበትን ጸጋ ለእያንዳንዳችን እንድታለብሰን ልማጽና። በዚህ ማለዳም ቃለን ይዞ የሚመጣውን እንድሜን ዶክተር ጌታሁንን አንተ ስለሰጠውን ጸጋ እናመሰግናለን። እየተጠቀምክበት ስላለህ እናመሰግናለን። ቤቱን፣ ትዳሩን፣ ልጆቹን፣ አገልግሎቱን፣ ጤንነቱን፣ ስራውን፣ ዘሮቹን፣ አካባቢውን ከአንተ የተነሳ እየተባረኩ የሆኑለት ስማጽ ጉባኤህም ዛሬ የሆነው ቃል ሊሰሙ በተለያየ ስፍራ ቦታ ሆነው በሚመች በማይመች ቦታ ሆነው ወደዚች ወደ ተቀደሰች ጉባኤ የገቡትን ወገኖችን ሊገቡ ያሰቡትን የተቀዳውን መልሰው የሚያዳምጡትን ሁሉ በያሉበት ስፍራ በያሉበት ቦታ አለ አንታብዛላቸው የልባቸውን መሻት ምኞት ቋጠሮ እንቆቅልሽ አልተፈተ በምስጋና በፊት እንድታቆማቸው እንማጸናለን። አባት ሆይ በፊት ይዘናቸው የቀረባቸውን ሸክሞቻችንን፣ ቋጠሮዎቻችንን ጌታ ሆይ ደብዳቤዎቻችንን በፊት እንጽናቸው። አንተ እንደወደድ አንተ እንደፈቀድ መልሰልን በምስጋና በፊት እንድታቆመን እንማጸናል። ስለመለስልን ስላደረስልን ሁሉ እናመሰግናለን። በተለየ ሁኔታ ያዘኑ ልቦችን፣ የተቸገሩ ልቦችን፣ የተጨነቁ ልቦችን ጌታ ሆይ ማሳረፍ፣ ማጽናናት፣ መጎብኘት የምትችለው ጌታ አንተ ነህ። እንድትደርስላቸው እንማጸናል። የታመሙትንም ስማቸውን የምንጠራቸው የማንጠራቸው የምናውቃቸው የማናውቃቸው በምድር ዙሪያ ያሉ እጅግ ብዙ ናቸው። ለሁሉ በቂ ነህ፣ ለሁሉ ደራሽ ነህ። አንተ እንድታስባቸው፣ እንድትጎበኛቸው፣ እንድታራራላቸው በምስጋና በፊት እንድታቆማቸው አልጋዎቻቸው እንድታነጥፍላቸው እንማጸናል። እነርሱን የሚረዱትን የሚደግፉትን የሚያስታምኑትን ሁሉ ሊበዛላቸው አቅም፣ ጉልበት፣ ብርታት፣ ትዕግስት እንድትሆናቸው አንተ እንድትደግፋቸው እንማጸናለን። አባት ሆይ ምድራችንን፣ ሀገራችንን፣ ህዝባችንን እንድትጎበኛቸው እንድታሳርፋቸው እንጸናለን። የሚፈሰውን ደም በቃል ጌታ ሆይ በጭንቀት በሀሳብ በተለያየ ነገር ያለውን ህዝብህን ምድሪቱን እንድታሳርፋችን እንማጸናለን። ከዚህ ሁሉ ከምንሰማው ከምናየው ሁሉ ልታሳርፈን ልትገላግለን ወዳዘጋጀልን ቤት ልትወስደን በቅርብ ስለምትመጣለን እናመሰግናለን። ስትመጣ ሁላችንንም በመንግስት እንድታስበን ጌታ ሆይ እናንተ አባቴ ቅዱሳን የተዘጋጀላችሁ መንግስቱ ርስት ከምትላቸው ወገኖች የእኛም የቤታችንም የዘሮቻችንም እድልና ፈንታ በዛ እንዲሆን እንድትረዳ እንድታግዘን እንማጸናለን። ሁሉም ነገር ለአንተ ክብር ይሁን። አትለየን። እኛ ዝቅ ዝቅ እንበል፣ አንተ ከፍ ከፍ በል። ጸጋ ይብዛልን በጌታ በኢየሱስ ክርስቶስ። እሺ ወገኖቼ፣ በድጋሚ ሁላችሁንም እንኳን ደህና መጣችሁ ማለት እወዳለሁኝ። እዚህ በመቀጠል መዝሙር የምንሰማበት ይህ ነው። ፈቃደኛ የሆነ የሚመቸው ሰው በመዝሙር ሊያገለግለን የሚችል ሰው ጠይቃለሁ። እሺ ከሌለም እግዚአብሔር ክብር ይዘምራለሁኝ። ለተጠማ ሁሉ ሚዳረስ የሚያረካ ሕይወት ምንጭ ኢየሱስ፣ ኑና በነፃ ጠጡ ይላል። ለፈለገ ሁሉ ያዳርሳል። የሕይወት ውሃ የጠማች የሕይወት ምግብ የራባች ለዘላለም የሚያረካውን ኑና ቅመሱት ኢየሱስ። ለተራበ ሁሉም ሚዳረስ የሕይወት እንጀራ ኢየሱስ፣ ኑና በነፃ ብሉ ይላል። ጣይለያይ ለሁሉ ያዳርሳ የሕይወት ውሃ የጠማች የሕይወት ምግብ የራባች ለዘላለም የሚያረካው ኑና ቅመሱት ኢየሱስ። ለነፍሳችሁ ለጸው ለጋችሁ Vemem pasim nedarra kachiyu. Limillami winali satachiyu. Nunnara puyi lalki tachiyu. Yehi vatu vayata machiyu. Yehi vatu makivira vachiyu. ለዘላለም የሚያረካው ኑና ቅመሱት ኢየሱስ መዳናችሁን ፈልጋችሁ ስትጨነቁ ለነፍሳችሁ መዳን በሌላ የለምና በጌታ መኑና የሕይወት ውሃ የጠማች የሕይወት ውሃ የራባች ለዘላለም የሚያረካው ኑና ቅመሱት ኢየሱስ የሕይወት ውሃ የጠማች የሕይወት ምግብ የራባች ለዘላለም የሚያረካው ኑና ቅመሱት ኢየሱስ አሜን። እሺ፣ ከዚህ በመቀጠል ቃል የምንሰማበት ጊዜ ነው የሚሆነው። ጊዜውን ለእግዚአብሔር መንፈስና ሰውን ስሜት ሰርቤት አሁን እለቃለሁ። የጌታ መንፈስ ካንተ ጋር ይሁን። ቀንበሮችን በእሳት ስም ይዳስስ። ተባረክልኝ። የሚሆን ስም
እግዚአብሔር ይስጥልን። ለመጣልን ጸሎት፣ መዝሙር እግዚአብሔር የተመሰገነ ይሁን። በጣም የሚባርክም መዝሙርና ጸሎት ነበር። እህቴ ጌታ ይባርክሽ። የጌታ ልጆች እንደምን አላችሁ? እግዚአብሔርን እናመሰግናለን። እያጠናን ያለ ነው አክትስ ኦፍ ደ አፖስትልስ ኢጂ ዋይት ነው። እሱን ምዕራፍ 39 ደርሰናል። እሱን እንግዲህ አብረን እናነባለን። ይሄ የተወሰደው ከሐዋርያት ሥራ ምዕራፍ 24 ነው። ምዕራፍ 24ን እንድናነበው ነው ያሰብኩት እንዳለና ከዛ ሐሳቡን እንድንነጋገርበት ነው። ይሄ ርዕሱ የሚለው እንግዲህ በቄሳሪያ ጳውሎስ በቄሳሪያ ፍርድ ቤት የሚለው ነው ያለው። የሐዋርያት ሥራ ምዕራፍ 24 ላይ ነው የተመለከተው የተቀመጠው እና በአጠቃላይ እዚህ ላይ ያየሁት ምንድን ነው? እግዚአብሔር በሕይወታችን ሁሉ ተቆጣጣሪና ሁሉ በሁሉ ያለሱ ፈቃድ ምንም በሕይወታችን እንደማይፈጸም የሚያስተምረን ስለሆነ ሕይወታችንን ሙሉ ለሙሉ ለጌታ መስጠት እንዳለብን የሚናገረውን ክፍል ነው። መድኃኒታችን ኢየሱስ ክርስቶስ የእሱ ፈቃድ በሕይወታችን እንዲፈጸም ደግሞ እኔና እናንተ መፍቀድ እንዳለብን ነው የሚያነሳው እና እንግዲህ ያሰብኩት ያው ይሄምን እሱንም የተጻፈውን ነው የሚተነትነው እና የተጻፈውን ብናነብ የሚል ሀሳብ ነው በልብ ያለው። ፈቃደኛ የሆነ አለ ይህንን የሚያነብልን?
አነባለሁ።
እሺ፣ ከዛ በፊት ማቴዎስ የማቴዎስ ወንጌል 7:23ን አነብና አጭር ጸሎት አድርጌ ታነብልናለህ። ጌታ ይባርክ። ማቴዎስ ምዕራፍ ሰባት ቁጥር 23 በዚያን ጊዜም ከቶ አላውቃችሁም፣ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ይሄ የሚናገረን ወገኖቼ ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስን በእውነት እሱ በሰጠን እድል እሱ በሰጠን ተስፋ ላይ መሆን እንዳለብንና ጌታችን ሁሌ የህይወት መንገድና የሞት መንገድ በፊታችን እንዳለ ነግሮናል እና በተለይ ጳውሎስ በእስር ቤት በነበረ ጊዜ ኃላፊዎች፣ አለቆች፣ መሪዎች፣ ነገስታት ፊት እንዲቆም እግዚአብሔር አድርጎታል እና በተለይ ይሄ ክፍል የሚያወራው ምንድን ነው? እንግዲህ እኛ ምርጫችን ካሁን ከክርስቶስ ጋር ከሆነ የህይወት መንገድ ሁሉ አለን። ምርጫችን ከእሱ ጋር ካልሆነ በዛ በፍርድ ቀን ጌታ ምን ይለናል? ከቶ አላውቃችሁም፣ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ዛሬ እንግዲህ እኔና እናንተም ይህን ቃል ስናነብ ወንድማችን ሲያነብልን በዚህ ሀሳብ እንሄድ። ምርጫችን የጌታ መንገድ ከሆነ የዘላለም ህይወት አለን። ምርጫችን የጌታ መንገድ ካልሆነ እናንተ አመፀኞች ከኔ ራቁ። ምንም እንኳን የእግዚአብሔርን መንገድ ብናቅ ዛሬ ምርጫችንን እሱ አድርገን መከተል ያለብንን ዋናው እንግዲህ ይሄ ሀሳብም አንዱ የሚያወሳው ትልቁ መርሳት የሌለብን ይህንን ነው። እሺ፣ እግዚአብሔር ይስጥልኝ። አጭር ጸሎት ላድርግ። እግዚአብሔር አባቴ፣ አምላካችን ሆይ፣ አባታችን ሆይ እናመሰግናለን። በዚህ ማለዳ ደግሞ አዲስ ሳምንትም በእውነት ስንጀምር በህይወታችን ያንተን ፈቃድ በህይወታችን እንዲፈጸም ጌታ አምላክ ሆይ ህይወታችን ላንተ አደራ እንሰጣለን። በተለይም የፋሲካ በዓል ያንተን ህይወት የሚያሳስበን በፊታችን በቅርብ እየመጣ ነው። ጌታ አምላክ ሆይ እንግዲህ በየዓመቱ ይህን በምናስብበት ጊዜ አንተ የህይወት መንገድን በፊታችን እንዳስቀመጥክ ነው። ስለዚህ አባታችን ሆይ ይህንን የህይወት መንገድ እኛ ይሻለናል ብለን ተቀብለናል። ዛሬም ግን ሰማይ እስክንገባ ድረስ በየመንገዱ ጠላት ሴጣን ፈተናዎችን ያመጣል ከአንተ መንገድ ሊያደናቅፈን። ነገር ግን አንተ ደግሞ ቃል እንደሚናገረን በእውነት ልናልፍበት የምንችልበትን መንገድ ደግሞ ከጠላት ታክቲክ በላይ ከፍ አድርገ እኛን ታሻግረናለ። እምቢ ካላል ካላመፅን ምርጫችን ዓለማዊ ካልሆነ በስተቀር ጌታ አምላክ ሆይ ምርጫችን አንተ ከሆነ ሁሌ ታሻግረናለ። ይህን እድል ስለሰጠን ተመስገን። አሁንም እጃችን ይዘምራን። ዛሬ በእውነት አዲስ ሳምንት ስንጀምር ደግሞ ለራሳችን ብቻ ሳይሆን ይህን ወንጌል ያላወቁትን እናሳውቅ ዘንድ እድልን እንድሰጠን የሰማይ ቀጠሮን እንድሰጠን እግዚአብሔር ይህን አደረገልኝ ለአንተም ለአንቺም ይህን ያደርጋልና እሱን ምረጡት የሚለውን እድል ትሰጠን ዘንድ እንማጸናለን። አሁንም ጌታ አምላክ ሆይ በአገልግሎት ላይ ያሉትን ወንድሞች በተለየ ሁኔታ አንተ ባርክ። ቃልህን ልሰማ የመጣነውን ሁሉ አንተ ባርክልን። ወጣቶች ልጆቻችን አንተ እንዲመርጡ በጥምቀት ወደ አንተ እንዲቀላቀሉ አሁንም ልባቸውን አንተ ንካ። በቅርብ በእኛም አካባቢ አንተን በዚህ ቴሌኮንፈረንስ የሚያገለግል ባሪያ ልጁ የመጀመሪያ ልጁ አንተ መርጣ እንደምትጠመቅ ጌታ አምላክ ሆይ በእውነት ኑና መስክሮ የሚል ጥሪ ቀርቦልናል። ለዚህም እናመሰግናለን። እነዚህ ወጣቶች አንተን ሲመርጡ እንዴት ታላቅ ነገር ነው! ክብር ምስጋና ለአንተ ይግባ። ጌታ አምላክ ሆይ ልክ በዚሁ ደስ እንዳለን ደግሞ ልብን የሚሰብር ደግሞ ዜና ሰማን። አንተም መርጣ በዚህ ወጣቶችን ለማነቃቃት በኮሌጅ ደረጃ ያለች ወጣት ተስፋ ወላጆች አድርጎባት ኦ እቺ ልጅ እንዴት የተባረከች ናት! ነገር ግን የመኪና አደጋ ትላንት ማታ ሕይወቷን ከዚህ ምድር እንደወሰደ፣ ኦ አባት ሆይ ወላጆች እንዴት ይጨነቁ! ነገር ግን ደስ የሚለን ነገር አለ። በዛ አንተም መርጣ ለብዙ ወጣቶች በዚህ በሚዲያ ራሱ ስትመሰክርልን ነበር። እንግዲህ ያ ብዙ ነገር አናውቅም። ነገር ግን አንድ ነገር የምናውቀዋል፣ አንተ ለእኛ ለልጆቻችን መልካሙን ብቻ ነው የምትመርጠው። ስለዚህ ጌታ አምላክ ሆይ እቺ ልጅ ወደፊት ምናልባት ተደናቅፋ እንደ ሳውል ወደኋላ ልትንሸራተት ትችል ይሆናል። አንተ ነው የምታውቀው ጌታ አምላክ ሆይ። አሁን ግን አንድ ነገር እናውቃለን፣ በጻድቃን ደም ብዙዎች አንተን እንደሚቀበሉ ያ ፈቃድ ደግሞ ጌታ አምላክ ሆይ ከዘላለም እስከ ዘላለም ልታኖረን ሕይወትን አንድ ልጅን አሳልፈ ስለሰጠን ተመስገን። እንግዲህ ያዘኑትን ልቦች በእያንዳንዳችን ቤት አንተ አጽናና። አባቶ የታመሙ ወገኖች አሉ። እግዚአብሔር አምላክ ሆይ ምሕረት እጅ በእነሱ ላይ እንዲሆንም ተአምርንም እንድትሰራ ለአንተ የሚሳነ ነገር የለም እና እንግዲህ አንተ አስተምረን ጌታ አምላክ ሆይ በአንተ ላይ ጸንተን እንጓዛለን። እንግዲህ የምንጓዘው በአይናችን በሚታይ ነገር ሳይሆን በማይታይ እንደምንጓዝ በእምነት አንተ እንደምንከተል ስላረጋገጥክልን ክብር ምስጋና ለአንተ ይግባ። ጌታ አምላክ ሆይ አናቃችሁም አላቃችሁም ከምትላቸው ወገኖች ሳንሆን ኑ ለአንተ አባቴ ባሪያዎች፣ በጥቂት የታመናችሁ በብዙ ሾማችኋለሁ ብለህ አባት ሆይ በድል የነሱትን በአባቴ ዙፋን እንደተቀመጥኩ በእኔ ዙፋን ትቀመጣላችኋል። ጌታ አምላክ ሆይ ይህን እንድናደርግ መንፈስ ቅዱስን ስጠን እና አስተምረን በጌታ ኢየሱስ ክርስቶስ ስም አሜን። ጌታ ይባርክ። አንብብልን።
24 ስንት ነው? 24
በሙሉ ምዕራፉን እናንብበው።
ምዕራፍ 24 እሺ እሺ፣ ከአንድ ጀምረን እናነበዋለን። እንዲህ ይላል የሐዋርያት ሥራ ምዕራፍ 24 1። ከአምስት ቀንም በኋላ ሊቀ ካህናቱ ሐናንያ ከሽማግሌዎችና ጡለስ ከሚሉት ከአንድ ጠበቃ ጋር ወረደ። እነርሱም ስለ ጳውሎስ ለአገር ገዡ አመለከቱት። በተጠራም ጊዜ ጠርጡስ ይከሰው ዘንድ ጀመረ፣ እንዲህም አለ፦ ክቡር ፊሊክስ ሆይ በአንተ በኩል ብዙ ሰላም ስለምናገኝ ለዚህም ሕዝብ በሐሳብ በየነገሩ በየስፍራውም መልካም መሻሻል ስለሚሆንለት በፍጹም ምስጋና እንቀበለዋለን። ነገር ግን እጅግ እንዳላቆይህ በቸርነትህ በአጭሩ ተሰማን ዘንድ እለምንሃለሁ። ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን የናዝራውን ወገን መሪ ሆኖ አግኝተነዋልና መቅደስንም ደግሞ ሊያረክስ ሲሞክር ያዝ ነው እንደ ሕጋችንም እንፈርድበት ዘንድ ወደድ። ነገር ግን የሻለቃው ሉሲዮስ መጥቶ በብዙ ኃይል ከእጃችን አወሰደው። ከሳሾቹንም ወደ አንተ ይመጡ ዘንድ አዘዘ። አንተም ራስህ እርሱን መርምረህ እኛ ስለመሰከርበት ነገር ሁሉ ልታውቅ ትችላለህ። አይሁድም ደግሞ ይህ ነገር እንዲሁ ነው እያሉ ተስማሙ። ገዡም በጠቀሰው ጊዜ ጳውሎስ መለሰ፣ እንዲህም ሲል ከብዙ ዘመን ጀምረህ ለዚህ ሕዝብ አንተ ፈራጅ እንደሆን አውቃለሁና ደስ እያለኝ ስለ እኔ ነገር እመልስልሃለሁ። እሰግድ ዘንድ ወደ ኢየሩሳሌም ከወጣሁ ከ12 ቀን እንዳይበልጥ ልታውቀው ትችላለህ። በአንድም ስንኳ ስነጋገር ወይም ሕዝብን ስሰበስብ በመቅደስ ቢሆን በምኩራብም ቢሆን በከተማም ቢሆን አላገኙኝም። አሁንም ስለሚከሱኝ ያስረዱ ዘንድ አይችሉም። ነገር ግን ይህን እመሰክርልሃለሁ፣ በሕጉ ያለውን በነቢያትም የተጻፉትን ሁሉ አምኜ የአባቶችን አምላክ እነርሱ ኑፋቄ ብለው እንደሚጠሩት መንገድ አመልካለሁ። እነዚህ ራሳቸው ደግሞ የሚጠብቁት ጻድቃንም አመፀኞችም ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ። ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁልጊዜ ነውር የሌለባት ህሊና ትኖረኝ ዘንድ እተጋለሁ። ከብዙ ዓመታትም በኋላ ለሕዝብ የምጽዋትና መጽዋት አደርግ ዘንድ መጣሁ። ይህንም ሳደርግ ሳለሁ ሕዝብ ሳይሰበሰብ ሁከትም ሳይሆን በመቅደስ ስነጻ አገኙ። ነገር ግን በእኔ ላይ ነገር ያላቸው እንደሆነ በፊት መጥተው ይከሱኝ ዘንድ የሚገባቸው ከሳያ የመጡ አንዳንድ አይሁድ አሉ። ወይም በመካከላቸው ቆሜ ዛሬ ስለ ሙታን መነሳት በፊታችሁ በእኔ ይፈርዱብኛል ብዬ ከጮኩት ከዚህ ከአንድ ነገር በቀር በሸንጎ ፊት ቆሜ ሳለው በእኔ አንድ አመፃ ያገኙ ዘንድ ሆነ እንደሆነ እነዚህ ራሳቸው ይናገሩ። ፊሊክስ ግን የመንገዱን ነገር አጥብቆ አውቋልና የሻለቃው ሉሳዮስ በወረደ ጊዜ ነገራችሁን እቆርጣለሁ ብሎ ወደፊት አዘገያቸው። የመቶውንም አለቃ ጳውሎስን ሲጠብቅ እንዲያደላለት ከወዳጆቹ ማንም ሲያገለግለው ወይም ወደ እርሱ ሲመጣ እንዳይከለክልበት አዘዘው። ከጥቂት ቀንም በኋላ ፊሊክስ አይሁዳዊ ከነበረች ድሩስላ ከሚሏት ከሚስቱ ጋር መጥቶ ጳውሎስን አስመጣ። በኢየሱስ ክርስቶስም ማመን የሚናገረውን ሰማው። እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣው ኩነኔ ሲነጋገር ሳለ ፊሊክስ ፈርቶ አሁንስ ሂድ፣ በተመቸኝም ጊዜ ልኬ አስጠራሃለሁ ብሎ መለሰለት። ያን ጊዜም ደግሞ እንዲፈታው ጳውሎስ ገንዘብ ሲሰጠው ዘንድ ተስፋ አደረገ። ስለዚህ ደግሞ ብዙ ጊዜ እያስመጣ ያነጋግረው ነበር። ሁለት ዓመትም ከሞላ በኋላ ጶርቅዮስ ፌስጦስ በፊሊክስ ፋንታ ተተካ። ፊሊክስም አይሁድን ደስ ያሰኝ ዘንድ ወደ ጳውሎስ ወዶ ጳውሎስን እንደታሰረ ተወው ይላል።
አሜን። እግዚአብሔር ይባርክ። የጌታ ልጆች እንግዲህ ተመልከቱ፣ እዚህ ላይ የእግዚአብሔርን ስራ እንድናይ ነው። ጳውሎስ በጣም ይናፍቅ ነበረ። ከተለያየ አገሮች ወንጌልን በሚሰራበት ጊዜ ኢየሩሳሌም በዛ በፋሲካ ወቅት ሄዶ የእግዚአብሔርን ቃል ለመናገር ለሕዝቡ ለመመስከር፣ ምክንያቱም እሱ ክርስቶስን ሲያሳድ እንደነበረ፣ አሁን ግን የክርስቶስ አገልጋይ ይህ እንደሱ የሳቱ አይሁዳዎች እሱን ያውቁ ዘንድ እና ለወገኔም ግድ አለኝ ለዓለም ሕዝብ ሁሉ ጌታ መርጦታል እና ግድ አለኝ ይላል። እንደምታውቁት እንግዲህ በመጣ ጊዜ ትልቅ እንግዲህ የቤተ ክርስቲያን አንዱ ስህተት የሆኑት ምንድን ነው? አይሁዶች አሉ እዚህ በቃ ካልተገረዝ ያው በተለይ የስራን ነገር ከእምነት ውጪ የስራን ነገር የሚጨምሩ ልክ የሙሴ ሕግን ሲጠባበቅ የነበረው ነገር ግን ያ ሁሉ የሚያመለክተው የክርስቶስን መምጫ ነው እና አንተ እኮ እንደዚህ ቤተ መቅደስ ገብተህ ሊነጹ የሚሉ ሰዎች አሉና የመንጻትን ስርዓት ብታረግ በቃ እነዚህ አይሁዶች ሰዎች ካልተገረዙ ምናምን የሚሉት የሙሴን ነገር የሚያጠብቁት ክርስቶስን ተቀብሏል፣ ብዙዎች ተቀብሏል፣ ግን ይህንን ነገር ስለሚያደርጉ አንተ ደግሞ የሙሴን ነገር እንዳልካድክ እንደው እነሱ በቃ መልካም ነገር ይሆናል ይሄው ሰዎች አሉ የሚነጹ ብሎ ወደዛ ቤተ መቅደስ እሱ ደግሞ እንግዲህ በደንብ አልጸለይበት ይሁን ምን እንደሆን እዛ ላይ መጽሐፍ ቅዱስ እንግዲህ አይነግረንም። ለእንጂዋይቱ የምጠቅሰው ነገር የለም ስህተት እንደሆነ ብቻ ነው የምጠቅሰው እና ያንን እነሱ አሳሳቱት የሚል ነው እና የቤተ ክርስቲያን ኃላፊዎች ናቸው እንደዚህ ያሉት እና እዛ በሚሄድበት ጊዜ እንግዲህ በኢስያ በተለይ እሱ ሲመሰክር በፊሊፓይ እንደምታውቁት ትልቅ ስደት ሁሉ ነበረ። አይሁዶች እየተነሱ እሱ እንዳይሰብክ በተለይም በኤፌሶንም ሳለው የዲያናን እንትን ሊቃወምባቸው ነው ብሎ በንግድ ሲነሱ አይሁዶች መጥተው እንደገና እነሱን ተባብሮ ሁሉ ሲያሳዱት እንደነበረ እና እነዛ ሰዎች ከዓለም ዙሪያ ነው እንግዲህ በፋሲካ ጊዜ የሚመጡት እና እዛ በቤተ መቅደስ ከአንድ ሰው ጋር ሲያወራ ልክ እነሱ ያሉትን ስርዓት ሰባተኛው ቀን ጨርሶ ኤሳ ውስጡን ሲያናግር እንግዲህ እነዛ አብረው ለሚነሱት ስለ እነሱ ሲናገር እነሱ ሁሉ አይሁዳውያን ነበሩ። ነገር ግን ከእስያ ያመጡት አዩና አሃ በገበያ ከአንድ ግሪክ ሰው ጋር ሲያወራ ስላዩት የግሪኩን ሰው ወደ ቤተ መቅደስ አምጥቷል በማለት በሐሰት በመክሰስ ጮሁ። አይሁዶይ ዓለምን ሁሉ የሚበጠብጠው ይሄ ሰው ነው ምናምን ብሎ ጮሁ እንጂ እዛ ያሉት አይሁዳውያን አልነበሩም ይህንን ያነሱት። በጮሁ ጊዜ ከተማ ሁሉ ተናወጠ እንደምታውቁት። ነገር ግን ጳውሎስን እስር ይጠብቀሃል ተጠንቀቅ እያሉ በትንቢት እየተናገሩት በነበረበት ጊዜ እሱ ክርስቶስን በሕዝቤ መካከል ከፍ ከፍ ማድረግ አለብኝ፣ እንኳን እስር እስከ ሞት ድረስ ተዘጋጅቻለሁ ብሎ እንግዲህ እሱም በእግዚአብሔር መንፈስ ተሞልቷል። ነገር ግን የመከራ ቢደርስብኝም ክርስቶስን ከፍ ከፍ አድርጋለሁ፣ ህዝቤን ይህንን የህይወት መንገድ ማወቅ አለበት ብሎ ነው የመጣው። በዚህ እንግዲህ በሆነ ጊዜ እግዚአብሔር ግን ድንቅ ነገርን አረገ። ሊወግሩትና ሊገሉት በነበሩበት ጊዜ ይሄ ሻለቃው አለቃ ሉሲዮስ ቁጥር 22 ላይ በዚህ ምዕራፍ ላይ ሉሲዮስ ስሙ የተጠቀሰው በዚህ ቦታ ነው እና እሱ አወጣው በታላቅ ኃይል ብዙ ወታደሮችን አዞ እና እንደምታውቁት ለህዝቤ እባክህ እንድናገር ፍቀድ። እንዴ አንተ ከግብፅ የመጣ 4000 ሰዎችን ይዘህ ያመፅክ መስሎኝ፣ አረ እኔ ሮማዊ ነኝ አይሁዳዊ ነኝ እና ይሄን ዜግነት እንዴት አገኘ? እኔ ተወልጄበት ነው፣ እኔ ግን በብዙ ብር አገኘሁት ብሎ ካናገረ በኋላ እሺ ተናገር ብሎ ፈቀደለት እና በግልጽ ክርስቶስ አዳኝ እንደሆነ እንዴት ከሰማይ እንደተገለጠለት አይሁዶች ስለማይሰሙ ግን ወደ አሕዛብ ሂድ አለኝ ባለ ጊዜ ያኔ ተናደው እንደገና ጮሁ። በዚህ ጊዜ እንደውም 40 የሚሆኑ ሰዎች እንገለዋለን ብሎ ተማማሉ። ነገር ግን ይሄ ሉሲዮስ ወደሱ ወደሚገዙበት ወደ እነሱ ብዙ ወታደሮች ወዳለበት እልፍኝ አስገብቶ ስለነበረ ሊነኩት አልቻሉም። በኋላ የጳውሎስ የእህቱ ልጅ እንደዚህ 40ዎቹ እንገልሃለን ወደ ፍርድ እባክ ፍርድን እንዲቆም በእኛ በቤተ መቅደስ ይምጣና በዛ በፍርድ ሸንጎ እንፋረደዋለን ብለ አንተ ትጠይቃለ አሉት ሊቀ ካህኑን። ነገር ግን ሲመጣ እኛ መንገድ ላይ እንገለዋለን፣ በቃ ምንም እንዳንበላ ምንም እንዳንቀምስ እንዳንጠጣ ተማምለናል። እንግዲህ ይሄ ወደ ሉሲዮስ በደረሰ ጊዜ በዛው ሌሊት 200 ወታደሮችን ማንም ሊነካው እንደማይችል ፈረሰኞችና የእግር ወታደሮችን አዘጋጅቶ ለጳውሎስን ፈረስ ሰጥቶት አሁን ወደዚህ ወደ ቄሳሪያ ወደ ከሱ በላይ ወዳለው ባለስልጣን ወደ ቄሳሪያ ላከ። ቁጥር 2 በተጠራም ጊዜ በጠርጤሎስ ይከሰው ጀመር እንዲህም እያለ እንግዲህ አሁን ሊቀ ካህኑ ወዲያው በአምስት ቀን ውስጥ ጠርጤሎስ የሚባለውን አፈቀላጤ ይዘው ይከሱ ዘንድ በፊቱ ቀረቡ እና በተለይም እንግዲህ ይህ አፈቀላጤው ሲጀምር ምን ይላል? ክቡር ፊሊክስ ሆይ በአንተ በኩል ብዙ ሰላም ስለምናገኝ ለዚህም ሕዝብ በሀሳብ በየነገሩ የየስፍራው መልካም መሻሻል ስለሚሆንልን በፍጹም ምስጋና እናቀርብልሃለን እያለ የውሸት ሙግስና ሲያቀርብ ነበር። የመደለል ሙግስና እንግዲህ ተመልከቱ፣ ከመጀመሪያው ጀምሮ የእውነትን ነገር ላይ የተመሰረቱ እንዳልሆኑ በቃ የጥላቻ በስተጀርባቸው ጠላት ሴጣን የሚያነሳሳቸው ነበሩ ሊቀ ካህኑና አብሮ ያሉት እና የጠርጤሎስ አፈቀላጤ በቃ ኦራተር ይለዋል እና ይሄንን በቃ ይሄ አገረ ገዢ ያን ያክል የሚሞገስ አልነበረም። እና ብዙ ጊዜ አጠፋ ይላል እንደውም እዛ ላይ በማሞገሱ በመደለል ጌታ እንደዚህ በእውነት በሐሰት ሌላውን ከመደለልና እንደውም የእውነትን መንገድ ከመዋጋት እግዚአብሔር ይጠብቀን። እንግዲህ እንዲህ ካሉ በኋላ የሚናገሩት በሙሉ ምንም ውሃ ማይቋጥር መሆኑን ይሄ አገረ ገዢው አየው እና በዚህም ጊዜ እንግዲህ ፊሊክስ እድል ሰጠው ለጳውሎስ ደግሞ አንተ ደግሞ ተናገር። ይህንን ልክ በአይሁድም በፊት እንደተናገረው በግልጽ ለዚህ ጉባኤና እነዛም በእውነት ከእስራኤል የመጡት ሁሉ ሁለተኛ እድል ምን ያክል እግዚአብሔር ይህን ሰው ከሊቀ ካህኑ ራሱ አሳዳጅ እንደነበረና ፈቃድ ተቀብሎ ነገር ግን ክርስቶስን እንደተገናኘ ሁሉ ተናገረ። ከዛም እንግዲህ በተለይ እኔ የማምነው አንተም እንግዲህ ይሄ ሰውዬ አለቃው ስለ አይሁድ አምልኮ ሁሉ ስለ ሕጋቸው ብዙ ነገር ያውቃል እና ይሄን በአንተ ፊት ጳውሎስ ሲጀምር እንግዲህ ምንም የደመደለል ነገር የለም። አንተ ስለ አይሁድ ስለምታውቅ ደስ ይለኛል በአንተ ፊት ራሴን በእውነት ለመግለጽ ብሎ ነው የጀመረው። በዚህ ውስጥ ሁሉ እንግዲህ የእግዚአብሔር ፈቃድ በሕይወቱ ነበር እና እንግዲህ በዚህ ንግግር እንደተነበበልን አልደግሞም። በዚህ ንግግር ግን እንደተነበበልን የምናየው ቁጥር 16 ላይ ሄደን ስናይ ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁል ጊዜ ነውር የሌለባትን ሕሊና ትኖረኝ ዘንድ እተጋለሁ። ጳውሎስ ክርስቶስ ያየው በዛ አሳዳጅ እንኳን በነበረበት ጊዜ በሚያውቀው በተማረው እግዚአብሔርን የሚያገለግል መስሎት ነበር። ነገር ግን ከሰማይ የመጣልኝን መልእክት ላለመቀበል እልከኛ አልሆንኩም። ለእያንዳንዳችን ይሄ ነው የሚያስፈልገን ወገኖች፣ ይሄ የእግዚአብሔር መንገድ ነው ወይ? ቆም ብለን ክርስቶስ ሲገናኘን እንደገና ራሳችን ደግሞ ጌታ ሆይ ይሄ ታንተ መንገድ ነው ወይ ብለን ጸልየን በፊቱ መቅረብ እንዳለብን የሚያስተምረን ነው። የእግዚአብሔር መንፈስ ደግሞ ዝም አይለንም፣ ወደ እውነት ሁሉ ይመራናል። እና እንግዲህ በእውነት እኔና እናንተም እንደዚሁ ነውር የሌለበት በሰውም በእግዚአብሔርም ፊት ነውር የሌለበት ሕሊና ይኖረን ዘንድ በእግዚአብሔር ፊት መማጸን እንዳለብን የሚያስተምረን ነው። እግዚአብሔር ይመስገን ወደ እሱ የመጡትን አይተውም ጌታ። እንግዲህ ጳውሎስ እንደተጠቀመ ጌታ እያንዳንዳችንም እንደሚጠቀም ይሄ የሚያበረታታን ነው። እንግዲህ ጳውሎስ ሞትና ትንሣኤ እንዳለ ኢየሱስ ክርስቶስ እንደተነሳ እነሱ በቃ ይሄ ኑፋቄ ሃይማኖት ብሎ የሚቆጥሩት ነገር ግን የእውነት መንገድ የሆነውን ክርስቶስን ከሞት እንደተነሳ እኛም ከሞት እንደምንነሳ ብሎ ትንትና አድርጎ በዛ በራሱ እንግዲህ ነፃ የሚወጣበትን ሳይሆን ክርስቶስን ከፍ ከፍ አደረገው። እንግዲህ በዛ በተያዘ ጊዜ በተጨነቀ ጊዜ እነዛ ሰዎች ሁሉ ሊገሉት ሊወግሩት ኢየሩሳሌም ሁሉ በተንጫጫ ጊዜ በራእይ ክርስቶስ ተገልጦለት ነበረ። አይዞ አንተ በኢየሩሳሌም ስሜን ከፍ ከፍ እንዳረክ እንደመሰከርክልኝ በሮምም ትመሰክርልኛለህ። እንግዲህ ወገኖች ሆይ ጳውሎስ ራሱን በዚህ ድፌ እንዳረገ ክርስቶስን ከፍ ከፍ አረገው። ነገር ግን የሚያሳዝነው ነገር ፊሊክስ ይህን ቃል በሚሰማበት ጊዜ እግዚአብሔር ወቅሶት ነበር። የእሱ ጸባይ ልክ ያ ሰውዬ እንዳሞገሰው አልነበረም። ብዙ ተንኮልና ስተት ደም በእጁ ላይ ነበረ። ነገር ግን እግዚአብሔር የሕይወት መንገድና የሞት መንገድን በፊቱ አስቀመጠ። እንዶም የእግዚአብሔር መንፈስ አምሮን ከፍቶለት ያለውን ክፋትና መንገዱን ባየ ጊዜ ተንቀጠቀጠ ይላል ይሄ መጽሐፍ ሲያስተምረን። ተንቀጠቀጠ ፍርድ እንዳለ ከሞት በኋላ ህይወት እንዳለ እንብሚሉስ ግን ወደ ገሃነም እንደሚሄዱ ሁሉ በዛ ባየ ጊዜ ተንቀጠቀጠ። ነገር ግን የሚያሳዝነው ነገር ምን አለ? ሌላ ጊዜ እሰማሃለሁ። አዎ ሌላም ጊዜ መጣ። እዚሁ ላይ እንደተጠቀሰልን ከሚስቱ አይሁዳዊ ከነበረችው ድሩሴላ ከሚሏት ጋር ከሚስቱ ጋር መጥቶ ጳውሎስ እንደገና አስመጥቶት በኢየሱስ ክርስቶስ ስለማመን የሚናገረውን እንደገና ሰማሁ። ነገር ግን ልቡን ምን ላይ አዋለው? እስቲ ነገም ሌላ ልስማ። አንድ ትልቅ ጥፋት። ሁለተኛ ደግሞ ያተኮረው ጳውሎስ በሚናገርበት ጊዜ ብዙ መጽዋትና ስጦታዎችን ወደ ኢየሩሳሌም ይዤ መጥቻለሁ፣ ይሄን ለኢየሩሳሌም ላሉት ብዙ አማኞች ከተለያየ ዓለም ሰጥተውት ነበር። ያን ደግሞ ምን ፈለገ? ጉቦ ፈለገ ማለት ነው። ይህ ሰው ጳውሎስን ሊፈታው እንደገና ደግሞ ሊገለውም የሚችል ስልጣን ነበረው። በሕይወት ሊያቆየውም ሊገለውም ስልጣን ነበረው ይላል ይህ መጽሐፍ። እና አንደኛ በሰማው ቃል ወዲያው እርምጃ አልወሰደም። ልቡ ምን ሆነ? ነገ 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 የሚል የሚገርማችሁ ነገር ደጋግሞ ብዙ ጊዜ መጣ። እርግጥ ከዛ ከሰዎቹ ከተነጋገረ በኋላ እንግዲህ ሉሲዮስ ነበረ የላከው የሻለቃው የወታደሮች ሁሉ አለቃ እና እሱን እንደገና ጠይቃለሁ፣ ከሱ ሰማለሁ። እሱ አብሯቸው አልመጣም እና ከሱ ሰማለሁ ብሎ ስንት ዓመት ኖረ? 2 ዓመት። ነገር ግን እግዚአብሔር የተመሰገነ ይሁን። ምን ብሎ ለወታደሮቹ አዘዛቸው? ለእስር ቤት ኃላፊው እንደ ልቡ እንዲሆን፣ በቃ የቁም እስረኛ ማለት ነው። ማንም ሊጠይቀው ቢመጣ እንዳይከለከል፣ እሱን የሚጠይቁት ሁሉ በደንብ ይጠይቁት። ታዲያ ጳውሎስ ያን እድል አግኝቶ ለ2 ዓመት ብዙ ወንጌልን እየመጡ ሰዎች ከሱ ይማሩ ነበረ በዛ በእስር ቤት እንዳለ እና ይሄ ራሱ የሚገርመው ነገር ፊሊክስ ኃላፊው እየመጣ እስሬ ይሰማ ነበር። ነገር ግን ልቡን ወደ ምን አደረገ? ጳውሎስ ያንን ብዙ ብር እንዳለው በሰማ ጊዜ ከዛ ሊሰጠኝ። ጳውሎስ ግን ያንን ብሩን ሁሉ ለሚገባ ሁሉ ሰጥቶ ሊከፍለው የሚችለው ገንዘብ አልነበረም። ነገር ግን እዚህ ላይ አማኞችን ረንዲ ታስር ያለው እና ይህን ገንዘብ ባገኝ እፈታለሁ ብሎ ቢልክባቸው ብሩን እንደሚያገኝ እና እንደሚከፍለው ችሎታ እንደነበረው ደግሞ ይናገራል። ታዲያ ይህንን በጉቦ የመሄዱን መንገድ የእግዚአብሔር መንገድ አይደለም ብሎ አእምሮውን ከዛ አነሳ። ይሄ እንግዲህ መጽሐፍ ሲያወዳድር በፊልጵ ትዝ ይላችሁ እንደሆነ ጳውሎስና ሲላስ ታስረው ነበረ። በታሰሩ ጊዜ የእግዚአብሔር መልአክ ከሰማይ መጥቶ ያንን እስር ቤት አነቃንቆ እስር ሰንሰለት ሁሉ በተሰበረ ጊዜ ያ የእስረኞች አለቃ ልክ እንደዚህ ሰው እንደ ፊሊክስ የእግዚአብሔር መንገድ የሞትና የሕይወት መንገድ በፊቱ በተቀመጠ ጊዜ ወንድሞች ሆይ እድን ዘንድ ምን ላድርግ ብሎ ጠየቀ። ምርጫውን ባንዴ አስተካከለ። በክርስቶስ እመን፣ በክርስቶስ አምነ ወገኖች ሆይ እሱም ቤቱም ሁሉ ዳነ ቁስላቸውን አጠበ ይላል እዚህ ላይ ልክ እንደዚህ ይሄ ደግሞ ከዛ የተሻለ እድል ነበረው ነገር ግን ነገ ማለት ወገኖች ወይ በጣም አደገኛ ነገር ነው ለጌታ አገልግሎትም ስንጠራ ወገኖች ወይ ጌታ ሆይ ያንተ ፈቃድ ከሆነ እርዳኝ ብለን ቆርጠን መነሳት ነው ነገ ነገ በምንልበት ጊዜ ጠላት በእውነት መያዣ ያገኝና በተለያየ ፈተናዎችን ያደናቅፈናል ይህንንም ሰው ጭራሽ ወደ ጉቦ አዙሮት ነገ ነገ ሲል አንደኛ ክርስቶስን አልተቀበለም ከዛም የፈራውና የጠበቀው እስራኤሎች ጋር እንደገና በሆነ ነገር ተጣልተው ከስልጣን ተባረረ ወደ ሮም እንዲመለስ ሆነ በቦታው ሌላ አለቃ ተተካ እንግዲህ ወገኖች ሆይ ለዛ ነው ማቴዎስ 7:23 የተጠቀሰው በዚህ መጽሐፍ ላይ ለምን ዛሬ የመዳን ቀን ነው ዛሬ ምርጫችን የሱ መሆን አለበት አለዛ ጌታችን እንደዚህ ድል ሰጥቶን በኋላ አላቃችሁም እንዳይለን እና ይህም ሰው እንግዲህ አይሁዳዊ ሚስት ነበረው እግዚአብሔርን የመፍራት የማምለክም መንገድ የነሱንም ህግ ሁሉ ያቅ ነበር ይላል ነገር ግን ማወቅ ብቻ አይጠቅምም ክርስቶስን መምረጥ አለብን በሰው ፊት የናቀኝንም ይህን በአባቴ ፊት ንቃለሁ ብሎ ይናገራል ወገኖች ሆይ ልክ እንደዛ በፊልጵስ የእስረኞች አለቃ እድን ዘንድ ምን ላድርግ ብሎ ልቡ እንደከፈተ ዛሬም የኔና የእናንተ ጥሪ በእውነት ለሌሎቹ ይህንን የጌታን መንገድ እንድንከፍት እኛ ራሳችን ደግሞ ምርጫውን ለእግዚአብሔር እንድናደርግ እግዚአብሔር ፈጽሞ ይርዳን ወገኖች ሆይ እና ልክ እንደ ጳውሎስ ደግሞ የሚገርመው ነገር ጉቦ ላለመውሰድ በወሰነ ጊዜ በዛ ስቃይ እንደሚያልፍ አውቋል ነገር ግን ጌታ ተስፋ ሰጥቶት ነበር በኢየሩሳሌም እንደመሰከርክልኝ በሮም ትመሰክርልኛለህ ስለዚህ ጳውሎስ ለክርስቶስ እድል ፋንታ ሰጠው እንደምናቀው በእስር ቤት የእግዚአብሔር ፈቃድ ብቻ ይፈጸም በጉቦ መውጣት ሲችል ማለት ነው የእግዚአብሔር ፈቃድ ብቻ ይፈጸም ብሎ የእግዚአብሔርን ፈቃድ በጠበቀ ጊዜ በእስር ባይሆን በሮማ ገዢዎች እንግዲህ ሮማ ማለት የዓለምን ህዝብ ሁሉ ያኔ የሚገዙ ነበሩ ልክ አሁን አሜሪካ ዓለምን ካልተቆጣጠርኩ እንደምትለው ያኔም ታላቅ ስልጣን ወታደሮች ምን ሁሉ የነበራቸው ፈላጭ ቆራጭ መሆን የሚችሉ ነበሩና ለነዛ እንኳን ለነገስታት ቤተሰብ እንዲመሰክር እድል የሚያገኘው በእስር ቤት ቢሄድ እንደሆነ እናያለን በፍርድ ቤት ሲቀርብ ፈራጁ አላለ ንጉሱ አብሮት ያሉት ሁሉ ሲሰባሰቡ ይህንን ደግሞ የመመስከር እድል ጌታ ለምንድን ነው የሚያደርገው ለነዛም ነገስታት ሰዎች ግድ ስላለው ነው ወገኖች ይሁንና ጌታ ለሁሉም ይድን ዘንድ እድል ፋንታ ይሰጣል ልጆቹ በመሰቃየት በእውነት ሌሎቹ ይድን ዘንድ ይህንንም ደግሞ ይፈቅዳልና መከራ ቢደርስብን የተለያዩ ነገሮች እንደዚህ በህይወታችን ቢፈጸም ወገኖች ሆይ ጌታ ፈቃድ ከሆነ እንከተለው ለምን እሱ ፍቅር ስለሆነ ሌላውን ያድን ዘንድ እኛም ደሱ ፍቅሩን መከተልና በፍቅር ራሳችን ተሰቃይተን ሌላው ከፍ ከፍ ይል ዘንድ ክርስቶስ የሚፈቅድ ከሆነ እሱ መልካሙን ያውቃል እና ይህን እንድንከተል እግዚአብሔር ይርዳን እግዚአብሔር ይባርካችሁ ደርሻለሁ
አሜን አሜን ወንድሜ ዶክተር ጌታ ሁን ጌታ ጸጋውን ያብዛልህ አገልግሎትህን ያስፋ ቤትህን ይባርክ ተባረክልኝ የኔ ወንድም እግዚአብሔር ይባርካችሁ ጉባኤውንም ሁሉ አይብዛላችሁ እውነት በሰማነው ደግሞ ጸንተን መኖር መቆም መመላለስ የምንችልበትን ጸጋ ያብዛልን ጌታ ዛሬ ሲጠራን ድምፁን ሰምተን ማስተዋል እንድንችል መቀበል እንድንችል ይርዳን ነገ ነገ የምንላቸው ነገሮች እጅግ ብዙ ናቸው እግዚአብሔር በጸጋ ሁላችንንም ያግዘን አርስልኝ እሺ፣ ከዚህ በመቀጠል መዝሙር የምንሰማበት ሰዓት ነው። አሁንም ፈቃደኛ የሆነ ሰው፣ የሚመቸው ሰው፣ በመዝሙር ሊያገለግለን የሚችል ሰው ጠይቃለሁኝ። እሺ፣ ከሌለም ለእግዚአብሔር ክብር ይዘምራለሁኝ። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? በደህንነት መንገድ የሚሄድ እውነትና ጽድቅን የሚያደርግ የልቡንም ሀሳብ ሚያቀናል ይህን የሚያደርግ አለና። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? እውነትን እውነት ነው የሚላት ሐሰትን ከልቡ ሚያርቃል ጌታ እንደሚወደው የሚኖር እውነተኛ ቃሉን ሚናገር። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? በአንደበቱ የማይሸነግል በባልንጀራው ላይ የማይፈርድ ቅዱስ እግዚአብሔርን ሚፈራ ለእርሱ ነው የሚሰጠው ተራራ። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? የእግዚአብሔር ከተማ ቅዱስ ነው፣ እኛም የምንገባው እዚያ ነው። ይህንን ሊያወርሰን ጠርቶናል፣ ደስታችንም እጅግ ከፍሏል። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? ሜን እግዚአብሔር በቅንነት ከሚሄዱት ወገኖች የሁላችንን ምድል እና ፈንታ ያድርግልን። እግዚአብሔር ይባርካችሁ። ተባረክ። ከዚህ በመቀጠል ወደ ጸሎት እንሄዳለን። አዲስ ተጨማሪ የጸሎት አደራ ካለ ነገር ከሌለ ግን ያሉትን የጸሎት አደራዎች ይዘን ወደ እግዚአብሔር ዙፋን እንቅረብ። እጅግ ብዙ ናቸው እንቆቅልሾቻችን፣ ቋጠሮቻችን፣ ሸክሞቻችን እኛ የጻፍናቸውን ያልጻፍናቸውን የተናገርናቸውን ያልተናገርናቸውን በልባችን ያሰብናቸው ሁሉ በእግዚአብሔር ፊት ግልጽ ናቸው። እግዚአብሔር አምላክ የሁላችንንም ጥያቄ እንደፈቀደ እንደወደደ መልሶልን በምስጋና ያቁመን። ስለ ምድራችን፣ ስለ ታመሙ ወገኖች፣ ስለ ልጆቻችን፣ ስለ ቤተ ክርስቲያን፣ ስላዘኑ ልቦች አሁንም ስለሰማ ነው ቤተሰብ እንጸልያለን። እግዚአብሔር አምላክ መጽ ጉብኝትን እንዲሰጣቸው እንጸልያለን። ልጆቻችንንም ጌታ በቤቱ እንዲተክላቸው እንጸልያለን። ትናንትም ስላየሁት አንድ የ18 ዓመት ልጅ በስትሮክ ያለ ዳቸው እሱ ብቻ ነው። እውነት ልባችን አዝኗል። ባየ ነው እግዚአብሔር አምላክ እንዲጎበኘው እንዲፈውሰው፣ እናቱንም አባቱንም እሱንም ደግሞ በምስጋና እንዲያቆማቸው ስለነዛ ቤተሰቦች የምንጸልይ ሁሉንም ይዘን ወደ እግዚአብሔር ዙፋን እንቀርባለን። ፈቃደኛ የሆነ ሰው፣ የሚመቸው ሰው፣ በጸሎት ሊያገለግለን የሚችል ሰው ጠይቃለሁ። ከጁላይ 1-5 የታሰበውን የአንድሮስ ዩኒቨርሲቲን ኮንፈረንስን እግዚአብሔር አምላክ ነገሮችን ሁሉ እንዲያቀና እንዲያስተካክል፣ ሊሄዱ ልባቸው ያሰቡትን ነገሮቻቸውን ሁሉ እንዲያስተካክል፣ በዛም ስፍራ ሊያገለግሉ የተዘጋጁትን ወገኖች ሁሉ ከንፈሮቻቸውን በእሳት ስም እንዲዳስስ እንዲነካ በረከት እንዲሆን ቀድመን ሁላችንም ወደ እግዚአብሔር ዙፋን በእምነት እንቅረብ። በመካከላችን ፈቃደኛ የሆነ ሰው፣ የሚመቸው ሰው፣ በጸሎት ሊያገለግለን የሚችል ሰው ጠይቃለሁ። እሺ እህቴ፣ እግዚአብሔር ይባርክሽ። ተባረክ።
ሁላችንንም እንደሚመችን በጌታ በጸሎት መንፈስ እንቅረብ። ሁሉን የምትችል ዙፋን በሰማይ ያለ ቅዱስ ቅዱስ የሰራዊት አምላክ እናመሰግንሃለን ስላደረክልን ቸርነትና ፈኩነት ሁሉ። አቤቱ የሰራዊት አምላክ እኛ ኃጢአተኞች በደለኞች ሳለን አንተ ግን ይቅር ብለህ በፍቅር መንፈስ ስለጎበኘህን ተመስገን። አሁንም በዚህ ሌሊት በዚህ ጨለማ ከማናውቀው ነገር ሁሉ አንተ መላእክትን ሰደህ አስጠብቀህን ለዚህ ብሩህ ቀን ስላደረስከን ተመስገን። አቤቱ የሰራዊት አምላክ ከኛ ምንም የሚያስደስት ነገር የለም። በኃጢአት የተወለድን አንተን ሁልጊዜ የምንጎዳ የጠላት መንፈስ በውስጣችን እያለ አንተን እያሳዘን የምኖር ሰው ሳለን፣ አንተ ግን ልጆች ብለህ የልጅነት እድል ስለሰጠህን አባ ብለን እንድንጠራህ እድል ስለሰጠህን ሁሉ ተመስገን። እኛ ምንም የምንከፍልህ ነገር የለም። አንተ ከኛ የምትጠብቀው ምስጋናን ብቻ ነው። ምስጋና እንድናቀርብ ሁልጊዜ አንተ ትረዳን ዘንድ እለምንሃለሁ። ብዙ በህይወታችን ድንቅ ነገር ሰርተሃል አባት ሆይ። አንድ ልጅ ግን እንኳን ሳትራራለት ለእኛ ኃጢአት መስዋዕት ያቀረብክ አምላክ፣ ያንን ደም በቀራኒውም መስቀል የፈሰሰውን ደም ዋጋ ቢስ እንዳናደርገው አባት ሆይ ይቅር በለን። አንተ ጠብቀን፣ ያንተ መንፈስ በውስጣችን ሆኖ የሰራዊት አምላክ ያንን የጠላት መንፈስ አስወግደህ አንተ በመራህን ልደህድ አእምሯችንን የውስጥ አይናችንን አንተ አብራ። በእኛ ቅም ምንም ማድረግ አንችልም። አዎ አውቆ ጠላት እኛ አሸናፊዎች እንደሆነ እኛ እንደምናደርገው ኩራትን ትቢትን እያስገባ በመንፈሳችን ከአንተ ሊለየን ይፈልጋል። ነገር ግን አባቶ የውስጥ አይናችን ካበራህ እኛ ክፉንና ደጉ እንድንለይ አንተን እንድንታዘዝ ኃይል ትሰጠን ዘንድ እለምንሃለሁ። ያንን ኃይልም ደግሞ አንተ ትመራን ዘንድ ታበራልን ዘንድ ፈቃድህ ይሁን። አድርገህልናልና ተመስገን። አሁንም የሰራዊት አምላክ በዚህ ቀን አብረህን ሁን። ለምኑ ይሰጣችኋል፣ ይሹ ታገኛላችሁ፣ ደጅምቱ ይከፈትላችኋል ባልከው መሰረት አሁንም አባት ወይ በልመና መንፈስ እንቀርባለን። አዎ አንተ የሚያስፈልገንን ሁሉ ታውቃለህ፣ ትሰጠንማለህ። ብንጠይቅህም ባንጠይቅህም አንተ ሩሩህ ቸር አምላክ ስለሆንክ ሁሉን ነገር ለመልካም ነገር ታደርግልናለህ። ነገር ግን አባት ሆይ አንተ ና እኛ እንድንቀራረብ ነው ጸሎትን ለምኑ ብለህ የጠየቀን እና አባት ሆይ ልመናችንንም በአንተ ፊት ያማረ ይሆን ዘንድ እለምንሃለሁ። አሁንም በጉባኤው የተጠየቀውን ጥያቄ ሁሉ የቀረበውን አንተ ታውቃለህ። እኔ እሱን ዘርዝሬ ማንሳት አልችልም። አንዱን አንስቼ አንዱ ስለምሰው የቀረበውን ብቻ ጥያቄ ለአንተ አቀርባለሁ። ታመው የሚሰቃዩትን በጉባኤ ያሉትን ሁሉ ለአንተ አሳልፌ በዚህ ሰዓት አቀርባለሁ። አንተ የፈውስ መንፈስ ክን ላክላቸው። አባቶ እየታመመውን የምትፈውስ አንተ ከሐኪሞች በላይ ሐኪም አንተ ነህ። ሐኪሞችንም አንተ እጃቸውን እየመራ ነው የምትፈውስና ያለ አንተ ፈውስ አይገኝምና የሰራዊት አምላክ ፈውስ ከላይ ላክ። 12 ዓመት ደም ሲፈሳት የነበረችውን እምነቷ ነው ያዳናት። አባቶ ብነካው የዘርፉን ጫፍ ነካ ፈወሳለሁ ብላ በነካችው ጊዜ የአንተ ፈውስ ከላይ እንደተላከላት ሁሉ አሁንም አባቶ በዚህ ጉባኤ የጸሎት እንዲፈወሱ ያቀረቡትን ጥያቄዎች አንተ ትፈውሳቸው ዘንድ አንተ ከላይ ተናገር። አሁን በዚህ ሰዓት አንተ ዳስሳቸው። የሰራዊት አምላክ ኃይል ይውረድላቸው። ይቻላል አባቶ። እምነታችን ጎሎ ነው እንጂ አንተ ማረጋግጦ አይደለም። እምነታችን አፍሳ የፈውሱን መንፈስ ግን ላክላቸው። በዚህ ሰዓት ደግሞ አባቶ ታመው የሚሰቃዩትን አንተ ፈውስ። በእስር ቤት ያሉትንም አንተ ታነጋግራቸው ዘንድ አንተ ተስፋ ከመቁረጥ ትጠብቃቸው ዘንድ በእስር ቤት ሳሉ አንተ ታነጋግራቸው ዘንድ ለምንሃለሁ። ጳውሎስና ሲላስ በእስር ቤት ተቀምጦ ሳለ ምስጋናን እንጂ አላጉረመረሙም። ከአንተ ጋር ስለነበሩ ነው። በአንተ መንፈስ ስለተያዙ ነው። በዚህ ሰዓትም ሆነው እስር ቤት ያሉትን አባት ወይ ለመዳን ይሆንላቸው ዘንድ እስር ቤት መግባቴ ጌታዬን እንዳውቅ አደረገኝ ብለው ሲፈቱም አንተን እንዲያገለግሉ ትረዳቸው ዘንድ ለምንሃለሁ። ተስፋ ከመቁረጥ አንተ ጠብቃቸው። እባክህ አንተ ጎብኛቸው። ሐኪም ቤት ሆነው የሚሰቃዩትን አንተ ፈውስ መልክ ላክላቸው። በዚህ ሰዓት ደግሞ አባት ወይ ሰላም በዓለም ዙሪያ እንደ አነሰ እንደሚያስፈራ ጊዜ እንዳለን ታውቃለህ። አዎ ዘመኑ የሚያስፈራ ነው። ትንቢትም መፈጸም እንዳለበት እናውቃለን። እኛ በአንተ ከተማመነ መሆን እንዳለበት ስለሚገባነ ላንፈራ አንችላለን። እንዳንፈራም አንተ እገዘን። ነገር ግን አባቶ ይባክህ ለአገሩም ለዳኛዎቹም ለመሪዎቹም አንተ ጥበብን ማስተዋል ትሰጣቸው ዘንድ እለምንሃለሁ። እርስ በርሳችን ከመጋጨት ከመጋደል ይልቅ አባቶ የሰላም ተሰጠን ዘንድ ለምንሃለሁ። ይህ የጠላት መንፈስ ነው እርስ በርሳችን የሚያጣላን። እርስ በርሳችን በዘር በሃይማኖት የሚከፋፍለን የጠላት ሐሳብ ነው። ያን የጠላት ሐሳብ መሆኑን ተገንዝበን ሰላም እርስ በርሳችን እንድንዋደድ ያንተ መንፈስ በእኛ ውስጥ ሆኖ ይሰራ ዘንድ ለምንሃለሁ። አዎ አባቶ እዚህ ዓለም ስንኖር ሳለ ለዓለም ብርሃን እንድንሆን አንተ ነግረህናል። አባቶ ለዓለም ብርሃን እንድንሆን ላዘኑም እናጽናና ላጡም እንሰጥ ቸሮች እንሆን ዘንድ እርዳን። ይህን ስናደርግ አባቶ ያንተን መንግስት እያቃረብን መሆኑ ይታወቃል። ስለዚህ በስራችሁ ታውቃችኋላችሁ። እንዳልከው ሁሉ እርስ በርሳችን እንድንዋደድ አንተ ጸጋህን አብዛልን። የሰራዊት አምላክ ይቻልሃል። በእኛ አቅም አንችልም። ትቤትን ክፋትን ምቀኝነትን ከኛ አስወግደህ እርስ በርሳችን እንድንዋደድ ለሰው ዘር በሙሉ ያዘነ እንድንሆን እርዳን። የሰራዊት አምላክ እባክህ ይቅር በለን። ኃጢአታችሁ እንደ ደም ይቀላ እኔ እንደ ነጭ አነጻዋለሁ ባልከው መሰረት ኃጢአታችን በስቶ ነው ክፋታችን በስቶ ነው የሁሉም መቅሰፍት ጦርነት የሚመጣብን። አባቶይ በሎት ጊዜ እንደነበረው ይሆነ ነው ሁሉ ነገር ያየነው ነው። ግን አባቶ ያሁን አይተነው ዞር ስንል ይጠፋናል። ያንን አምሮ ባካሶ ግድህ አንተ አድስ ኃይናችንን ትኩረታችንን ወደ አንተ እንድናደርግ እርዳን። አንተ ለውጠን አንተ ምራን። ጸሎታችንን ሁሉ ሰማይ ኃጢአታችንን ይቀበለን አቤቱ። አሁንም የሰራዊት አምላክ ለኢትዮጵያ በተለየ መንገድ አቀርባለሁ። ሰላምን ተሰጣት ዘንድ ደሃ ተበደለ ፍርድ ጎደለ የሚል መሪ ተሰጣ ዘንድ ለምንሃለሁ። እርስ በርሳቸው ከመጋደል ይልቅ አንተ ባክህ ፍቅርን አብዛላቸው። በቃቸው በላቸው። በቃቸው በላቸው። የሰራዊት አምላክ አባት ሆይ በረሃብ በችግር የሚሰቃዩትን ሁሉ አንተ ሰባቸው። ከሁሉም በላይ ደግሞ አባት ሆይ የአንተ መንፈስ ካልሰራልን በቀር እኛ ማድረግ አንችልም እና ሰሪዎች በከንቱ ይደክማሉ። ቤትን እግዚአብሔር ካልሰራ ጠባቂዎች በከንቱ ይደክማሉ። አገርን እግዚአብሔር ካልጠበቀ ነው እና አንተ ጠብቃት ያችን አገር፣ በውስጥም በውጭም የሚዋጓትን አንተ ተዋጋላት። በቃችሁ በላቸው፣ ሰላምን አንተ ስጣት። በዚህም ሀገር ያለውን ታውቃለህ፣ በኢራን በኢራቅ በየቦታው ያለውን የጦርነት ሁኔታ ለአንተ አልነግርህም። አንተ ያላወቅከው አንድም ነገር የለም። እባክህ ሰላምን ስጠን፣ በቃችሁ በለን፣ ኃጢአታችንን እናስወግድህ አንተ ይቅር ትሰለነ ዘንድ ለምንሃለሁ። አዎ አንተኛን አጠላም፣ ኃጢአታችን ነው፣ ኃጢአታችን አስወግድ፣ በደላችንን አንተ ይቅር በለን። የሰራዊት አምላክ በዛሬ ጊዜ ደግሞ የቀረበውን የጸሎት ጥያቄ ለአንተ አቅርቤ ሰጥቻለሁ። አንተ እንደወደድክ መልስ። በሁሉም በላይ ደግሞ በመጨረሻ በምትገለጥበት ጊዜ ይህ ነው አባታችን ስንጠባበቀው ከነበረው ከሚሉት እድል ፈንታችን እንዲሆን እርዳን። ያለ አንተ ምንም ማድረግ አንችልም። አንተ ይቅር በለን። ይህን ሳምንት ደግሞ አንተ የሰላም ሳምንት አድርግልን። በበደልን ሁሉ ይቅር በለን። የሰራዊት አምላክ አስመሳዮቹን እንዳንገኝ እርዳን። አንተ ከፍተኛ ዝቅ እንበል። አባቶ የዓለምም አንተ ከኛ ጋር እንደሆንክ ይወቅ። ምን አይነት አምላክ ነው እነዚህ ሰዎች የሚያመልኩት እንድንባልና ያንተን ስራ አባት ሆይ በእኛ ውስጥ እውነት ተሰራ ዘንድ ለምንሃለሁ። መንፈስ ቅዱስ አይለየም። ሁሉን ነገር እንዳንተ አቅርቤ እንዳንተ ፈቃድ ይሁን። መንፈስ ቅዱስ ስለ እኔ ይለምንልኝ። ጸሎቴን ሁሉ አቃንተ ሰማል። ሁሉን ነገር ለአንተ አደራ አሳልፌ እሰጣለሁ። ጸሎታችን ሁሉ ስማ፣ በምትወደው በኢየሱስ ክርስቶስ ስም አሜን። ጸሎታችንን ስማ ጌታ ሆይ፣ ጆሮህን አዘንብል። ሰላምን ስጠን። አሜን አሜን አሜን
አሜን። ጌታ ይባርክ።
አሜን አሜን። እግዚአብሔር አምላክ ይባርክሽ። የሁላችንንም ሸክም ይዘሽ ቀርበሻል። የእንትንም የልብ ሸክም ተመልሶልሽ በምስጋና ያቁምሽ። አረቂታችን ለምለም የጉባኤውንም ሁሉ የሰማይ አምላክ ይባርካችሁ። ተባረኩልኝ። በቀኑ ፕሮግራም እስክንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። ከጠዋቱ 6 ሰዓት እስከ ማታ 6 ሰዓት የጸሎት መስመር አለ። በፓስተር ገመችስ የተዘጋጀ መስመርም ገብተን መጸለይ ማስጸለይ እንችላለን። ተባረኩልኝ። ሰላም አሉልኝ።